ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 10 2014 ዓመተ ምህረት ዝግጅታችን ጀመረ። በቤንሻንጉል ጉምዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ዘገባለን። በሰሜን ኢትዮጵያ ጦርነት አጣብቂኝ ውስጥ የገቡ የኤርትራ ስደተኞች ለከፍተኛ የሰብአዊ መብት ረገጣ መዳረጋቸውን የሚያስረዳ ሪፖርት ወጥቷል።
ብዙ ሴት ስደተኞች የጾታዊ ጥቃት መደፈር ጀምሮ አካላዊ ጉዳት የደረሰባቸው፣ ስነልቦናዊ ጉዳት የደረሰባቸው ሴት ስደተኞች አሉ።
ከሪፖርቱ አዘጋጆች መካከል አንዱ የሆኑት የሰብአዊ መብቶች ጉዳዮች ባለሙያ አቶ ይበይን ሀጎስ ናቸው። የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ የኮሙኒኬሽን ዳይሬክተር አቶ በአካል ንጉሴም ምላሽና ማብራሪያ ሰጥተውናል።
ጥቃት ከመድረስ አንጻር በምንም መልኩ ሊወዳደር የሚችል አይደለም። ሁኔታዎችን፣ የሰፈሩበት ቦታም፣ የነበረው እንቅስቃሴም እንደው በሁሉም አካል ጥቃት ደርሶባቸዋል የሚያስብል አይደለም። በኛ ግንዛቤ
በሪፖርቱ ስማቸው የተነሳ አካላትን ምላሽ አክለን ሙሉ ዘገባውን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በቤኒሻንጉል ጉሙዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ከፍትህ ሚኒስቴርና የፌዴራል ፖሊስ የተውጣጡ አባላትን ያካተተው የወንጀል ምርመራ ቡድን የምርመራ ስራውን እያከናወነ መሆኑን የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ለቪኦኤ ገልጸዋል። ኢሰመኮ አንድ በህይወት የነበረን ሰው ቀድመው ከተገደሉት ሰዎች አስክሬን ጋር የማቃጠል ድርጊት በመንግስት የጸጥታ አባላትና ሌሎች ሰዎች ተሳትፎ መፈጸሙን እንዳረጋገጠ መግለጹ የኢትዮጵያ መንግስትን ጨምሮ የተለያዩ አካላትም ድርጊቱን ማውገዛቸው ይታወሳል። አድማጮች፣ የዚህ ዝርዝር በምሽቱ ዝግጅት ይቀርባል። በአውሮፓ ኖርዌይ በኔቶ ስር ሆኖ ወታደራዊ የጦር ልምምድ ሲያደርግ በነበረው አንድ የዩናይትድ ስቴትስ የጦር አውሮፕላን ላይ ትናንት አርብ በደረሰ አደጋ በውስጡ የነበሩ የአራት አሜሪካውያን ህይወት ማለፉ ተነገረ። የአካባቢው ፖሊሶች ዛሬ በሰጡት መግለጫ አደጋው በደረሰበት የጦር አውሮፕላን ውስጥ የነበሩ ሁሉም ህይወታቸው ማለፉን ገልጸው አራቱም የአሜሪካ ዜግነት የነበራቸው መሆኑን አስታውቀዋል። የአደጋው መንስኤ እየተጠና ሲሆን በአስቸጋሪው የአየር ጠባይ የተነሳ በተፈለገው ፍጥነት ማካሄድ አለመቻሉም ተመልክቷል። ኖርዌይን ለመከላከል በሚደረገውና ኮልድ ሪስፖንስ የሚል ስያሜ በተሰጠው የኔቶ ጦር ልምምድ ከ27 አገሮች የተውጣጡ ወደ 30 ሺህ ወታደሮች መሳተፋቸው ተነግረዋል። የሩሲያ ወታደራዊ ባለስልጣናት ዛሬ ቅዳሜ በሰጡት መግለጫ በዩክሬን ለመጀመሪያ ጊዜ ሃይፐርሶኒክ የተባሉ ሚሳይሎችን መተኮሳቸውን አስታወቁ። የሩሲያ መከላከያ ሚኒስቴር በመግለጫው ኬንዝሃል የተባለው እጅግ ፈጣን የሆነ የሃይፐርሶኒክ ባሊስቲክ ሚሳይል በዩክሬን ምዕራባዊ ክፍል ኢቫኖ ፍራንክፊስክ ግዛት ዴሊያትን ውስጥ በሚገኘው ግዙፍ የምድር ውስጥ የጦር መሳሪያዎች ማከማቻን በመደብደብ በውስጡ የነበሩትን ሚሳይሎችና የአየር መገናኛ መሳሪያዎችን አውድመዋል ብሏል። ጥቃቱ የተፈጸመው ትናንት አርብ የነበረ ቢሆንም የሩሲያ መከላከያ ሚኒስቴር መግለጫን ትክክለኝነት ለማረጋገጥ አልተቻለም። የዩክሬን ባለስልጣናት ባወጡት መግለጫ የሩሲያው የኬንዝሃል ሚሳይልን መጠቀምና ያለአንዳች ምህረት የሰላማዊ ዜጎችን በጅምላ ቦምብ መደብደብ በጦር ሜዳው ስልትና ግቦች እንዲሁም በእግረኛ ተዋጊዎቻቸው ምን ያህል ያልተሳካላቸው መሆኑን ይገልጻል ብለዋል። የዩክሬን ጦር ጠቅላይ ኤታ ማጆር ሹም ዛሬ ቅዳሜ በሰጡት መግለጫ ሩሲያ ባለፉት 24 ሰዓታት ውስጥ ብቻ በመላው ዩክሬን ወደ 14 ሚሳይሎች መተኮሷን፣ 40 የአየር ድብደባዎችን ማድረጓንና በዋነኝነት ሰላማዊ ዜጎችን ማጥቃቷን አስታውቋል። ሩሲያ ወታደሮቿ ደቡባዊ ዩክሬን ወደምትገኘው ማሪዮፖል የወደብ ከተማ መዝለቃቸውን መግለጿን የዩክሬን ባለስልጣናት አምነዋል። ለቀናት ስትደበደብ በቆየችው በዚሁ ከተማ 300 ሺህ የሚደርሱ ነዋሪዎቿ ምግብ፣ ውሃ፣ መብራትና ኢንተርኔት አጥተው የሰዎችም አስክሬን በየጎዳናውና በየበረንዳው ላይ መዘርጋቱን ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪም ዛሬ ቅዳሜ ከተማይቱ በዩክሬን ታሪክ ታይቶ የማያውቅ ትልቅ መከራ እየተቀበለች ነው ሲሉ ተናግረዋል። በማላዊ የልጅነት ልምሻ ወይም ፖሊዮ መከሰቱ እጅግ አደገኛ ክስተት ነው ሲሉ አንድ ከፍተኛ የዓለም ጤና ድርጅት ባለስልጣን ተናገሩ። በአምስት የአፍሪካ አገሮች ውስጥ 25 ሚሊዮን ህጻናትን ከፖሊዮ ለመከላከል ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት ባለፈው የካቲት ወር ውስጥ ማላዊ ከ30 ዓመታት በኋላ የልጅነት ልምሻው ሽባ ባደረጋት የ3 ዓመት ህጻን ላይ መከሰቱን አስታውቃለች። አፍሪካ እንደ አውሮፓ አቆጣጠር ከ2020 ጀምሮ ከፖሊዮ ነጻ መሆኗ ታውጆ የነበረ ሲሆን በዓለም ላይ በሽታው የነበረባቸው አገሮች አፍጋኒስታንና በዚህ ዓመት ጥር ወር ውስጥ ከፖሊዮ ነጻ መሆኗን ያወጀችው ፓኪስታን ብቻ ነበሩ። አፍሪካ ውስጥ ይህ መሆኑ እጅግ አደገኛ ክስተት ነው ሲሉ በአፍሪካ የዓለም ጤና ድርጅት አስተባባሪ ሞድጂሮም ናዱታብል ለሮይተርስ ተናግረዋል። ቻይና ከአንድ ዓመት ወዲህ ለመጀመሪያ ጊዜ በኮቪድ-19 ህይወታቸው ያለፉትን ሰዎች መረጃ ይፋ አደረገች። እንደገና ያገረሸውን ወረርሽኝ እየታገለችው የምትገኘው ቻይና ጂልን በተባለው ሰሜናዊ ምስራቅ የአገሪቱ ክፍል 2 ሰዎች መሞታቸውን አስታውቃለች። አብዛኞቹ የአውሮፓ አገሮች ገደቦችን እያላሉ በሚገኙበት በዚህ ወቅት ቻይና እንደ አዲስ የተከሰተውን ሌላኛውን የኮቪድ-19 ዙር ወረርሽኝ ለመታገል አዳዲስ የኮቪድ-19 ገደቦችን መጣል መጀመሯ ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 10 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
የተቸገር ነው እያወቅ ባንሳሳ ከተሳሳትም ደግሞ አውቀን እንታረም የሚኖራ ጎዳና ጠቧል።
ሁለቱ ታላላቅ የህዝቦች እንቅስቃሴዎች ማህበረሰባችንን ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን በማገናኘት ያጋመዱ፣ ግንኙነቶቻቸውን መልክ ያስያዙ፣ በዛው መጠን ደግሞ ታሪካዊ ቁርሾችን በመፍጠር ለዛሬዎቹ ትርክቶቻችን መሰረት በመሆን ሲያቧድኑንና ሲያለያዩን ይታያሉ።
በተቻለ መጠን በተወሰኑ አንኳር በሚባሉ ጉዳዮች ላይ ውይይቱ እንዲያተኩር ለማድረግ ሞክረናል።
በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገን ጉባኤ ተንተርሶ ከተጠናቀረ ዘገባ የተወሰደ ነው። የሰማችኋቸውም የቀደሙት የአዲስ አበባ ዩኒቨርሲቲው የውጭ ግንኙነቶች ኃላፊ ዶክተር ሐሰን አህመድ፣ እርሳቸውን ተከትሎ የሰማችኋቸው የአዲስ አበባ ዩኒቨርሲቲው ኢትኖግራፊና ፖለቲካ ሳይንስ መምህሩ ዶክተር ዘላለም ተፈራ፣ በመጨረሻ የሰማችኋቸው ደግሞ የቀድሞ የብሔረሰቦች ጥናት ተቋም ኃላፊ የቀድሞ ትምህርት ሚኒስትርም የነበሩት ዶክተር የአየራድ ቅጣው ናቸው። በሙሉ ቅንብሩ ቆየት ብሎ ትሰማችኋላችሁ፣ ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባችንን እንለፍ። በቤንሻንጉል ጉሙዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ከፍትህ ሚኒስቴርና የፌዴራል ፖሊስ የተውጣጡ አባላትን ያካተተ የወንጀል ምርመራ ቡድን የምርመራ ስራውን እያከናወነ መሆኑንም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ለአሜሪካ ድምጽ ተናግረዋል። ኢሰመኮ አንድ በህይወት የነበረን ሰው ቀድመው ከተገደሉ ሰዎች አስክሬን ጋር የማቃጠል ድርጊት በመንግስት የጸጥታ አባላትና ሌሎችም ሰዎች ተሳትፎ መፈጸሙን እንዳረጋገጠ መግለጹ ይታወሳል። የኢትዮጵያ መንግስትን ጨምሮ የተለያዩ አካላትም ድርጊቱን ማውገዛቸው አይዘነጋም። ኬኔዲ አባተ ትሰራለሁ።
በቤኒሻንጉል ጉሙዝ ክልል መተከል ዞን በጉባ ወረዳ በመትገኘው አይሲድ ቀበሌ በህይወት የነበረን አንድ ግለሰብ ከአስከሬኖች ጋር አቃጥሎ በመግደል ሰሞኑን የተፈጸመውን አሰቃቂ የግድያ ወንጀል የሚመረምር ቡድን ድርጊቱ ወደ ተፈጸመበት ስፍራ ባለፈው ረቡዕ አቅንቶ ስራ መጀመሩን የፍትህ ሚኒስቴር አስታውቋል። የሚኒስቴሩ ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ስለ ምርመራ ቡድኑ ለአሜሪካ ድምጽ ተከታዩን ማብራሪያ ሰጥተዋል።
ከተፈጸመ በኋላ የተለያዩ ሚዲያዎች ለወንጀሉ አፈጻጸም በተወሰነ መልኩ የሚያሳዩ ምስሎች ተጋርተዋል። እሱን መነሻ በማድረግ የኢፌዴሪ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ከፌዴራል ፖሊስ ጋር በመተባበር ለዚሁ ተልዕኮ ወስደው ምርመራ የሚያከናውኑና በዚህ ወንጀል የተሳተፉ ሰዎች ለሕግ ለማቅረብ አሰመጅ የተሰጣቸው ወይም ደግሞ ተልዕኮ የተሰጣቸው የቡድን አባላት ወደ ስፍራው ተልከው ምርመራ ጀምረዋል። በዚህ የወንጀል ምርመራ ቡድን ውስጥ የተካተቱት ሶስት አቃቢያን ሕጎችና ሶስት የፌደራል ፖሊስ የምርመራ ቡድን አባላት ናቸው። በአጠቃላይ ስድስት የሚሆኑ የምርመራ ቡድን አባላት ወደ ስፍራው ተልከው ምርመራውን ጀምረዋል። እንደ ወንጀሉ ስፋት እየታየ ሌሎች የምርመራ አባላት ወደ ቦታው ተገኝተው ምርመራዎች የሚያከናውኑ የሚለው ነገር ግን አሁን ለጊዜው ከነዚህ ከስድስቱ የወንጀል ምርመራ ቡድን አባላት ከነገ ጀምሮ የሚቀላቀሉ ተጨማሪ ሁለት አባላት ይኖራሉ።
በአጠቃላይ ስምንት አባላትን ያካተተው ቡድኑ ምርመራውን በምን ያህል ጊዜ እንደሚያጠናቅቅ ላነሳውላቸው ጥያቄም አቶ አወል ምላሽ ሰጥተዋል።
ወንጀሉ የተፈጸመው እንደ ከዚህ ቀደም ስንመረምራቸው እንደነበሩ ወንጀሎች በጣም ሰፊም ስላልሆነ ወንጀል ምርመራው በአጭር ጊዜ ውስጥ ይጠናቀቃል ብለን የምናስበው በዚህን ያህል ቀን ወይ በዚህ ጊዜ ውስጥ ተብሎ ቀን አልተቀመጠም። ነገር ግን እጅግ በጣም ባጠረ ጊዜ ገደብ ውስጥ ወንጀል ምርመራውን አጣርተው እንደሚመለሱ ነው የተሰጣቸው አስተያየት። ተጨማሪ የሚቀላቀሉትን ሁለት የወንጀል ምርመራ ፖሊስ አባላትን ጨምሮ በአጠቃላይ ስምንት የምርመራ ቡድን አባላት የወንጀል ሁኔታውን በሚገባ ለማጣርተው በአካባቢ የሚገኙትን ማስረጃዎች አሰባስበው ከዛ በኋላ ደግሞ የቀጣል የሚሰጠው ውሳኔ ግብዓት የሚሆኑ ማስረጃዎችን ይዞ ይመጣል ተብሎ ይገመታል። ዛሬ ስምሪት ወስደው ስራ ከጀመሩ ሶስተኛ ቀናቸው አራተኛ ቀናቸው ላይ ነው ያሉ።
ከሁለቱ የፌዴራል ተቋማት የተውጣጡ አባላትን ካካተተው የምርመራ ቡድን በተጨማሪ የቤንሻንጉል ጉሙዝ ክልል አቃቢያን ሕጎችን ጨምሮ የተለያዩ አካላት በወንጀል ምርመራ ስራው ድጋፍ እንደሚያደርጉም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የግድያ ድርጊቱን ማጣራቱን ገልጾ መጋቢት 4 2014 ዓ.ም ባወጣው መግለጫ ድርጊቱ ከተፈጸመበት አንድ ቀን በፊት ቢያንስ በ20 የመንግስት የጸጥታ አባላትና በሲቪል ሰዎች ላይ ታጣቂዎች የተፈጸመው ግድያ ለዚህ ክስተት መነሻ መሆኑን አረጋግጫለሁ ማለቱ ይታወሳል። ግድያውን ከፈጸሙት ታጣቂዎች ጋር በተባባሪነት የተጠረጠሩ 8 የትግራይና 2 የጉሙዝ ተወላጆች በድምሩ 10 ሰዎች በመንግስት የጸጥታ ኃይሎች በጥይት እንደተገደሉና ሌላ አንድ ግለሰብ ደግሞ ከነ ህይወቱ ከ10ሩ ጋር እንዲቃጠል መደረጉን ኢሰመኮ አመልክቷል። በስፍራው የነበሩ የጸጥታ ኃይሎች በድርጊቱ የነበራቸው ተሳትፎ በተጨማሪ የወንጀል ምርመራ ሊጣራ እንደሚገባም ኢሰመኮ ማሳሰቡ ይታወሳል። የትግራይ ክልልን በፕሬዝዳንትነት በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ወንጀለኞቹን ተጠያቂ ለማድረግ እንሰራለን ማለታቸው አይዘነጋም። መጋቢት 2 ቀን 2014 ዓ.ም አሰቃቂውን ድርጊት የሚያሳይ ምስል በማህበራዊ ሚዲያዎች መሰራጨቱን ተከትሎ የኢትዮጵያ መንግስት ኮሙኒኬሽን አገልግሎት በማግስቱ ባወጣው መግለጫ ድርጊቱን አውግዟል። የመንግስት ኮሙኒኬሽን በመግለጫው መነሻቸውም ሆነ ማንነታቸው ምንም ይሁን ምን መንግስት ይህን አይነት ፍጹም ከሰብአዊነት የራቀና ጭካኔ የተሞላበትን ድርጊት የፈጸሙ አካላትን አጣርቶ ህጋዊ እርምጃ ይወስዳል ማለቱም የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩና ሰፋ ያለ ጊዜ ወደሚወስደው ዝግጅታችንን ውሰዳችሁ። በዓለም አቀፍ የሰላም ጥናት ደጋፊነት ከሰሞኑ የወጣ አንድ ሪፖርት በኢትዮጵያ የእርስ በርስ ጦርነት ውስጥ አጣብቂኝ ውስጥ የገቡ የኤርትራ ስደተኞች እያደረሰባቸው ነው ያላቸውን በደሎች ዘርዝሯል። ሀብታሙ ስዩም በሪፖርቱ ዝግጅት ውስጥ ተሳታፊ የሆኑ የሰብአዊ መብቶች ተሟጋቾች የኢትዮጵያ መንግስትና የህወሓት ኃይሎች አመራሮችን አነጋግሮ ቀጣዩን ዘገባ አሰናድቷል።
በሰሜን ኢትዮጵያ የተቀሰቀሰው ጦርነት ጉዳት በሀገሪቱ ዜጎች ላይ ብቻ የቀረ አይደለም። በሀገራቸው ያለን አይነተ ብዙ ችግር ሸሽተው ኢትዮጵያን ለመጠጊያነት የመረጧትን ኤርትራውያን ስደተኞችን ጭምር እንጂ። ስደተኞቹ ተደራርበውባቸዋል የተባሉ በደሎችን ይፋ ካደረጉ ሪፖርቶች መካከል አንዱ በአራት የሰብአዊ መብት ተሟጋቾች የቀረበው በዓለም አቀፉ የሰላም ጥናት ተቋም የተደገፈው የኤርትራ ስደተኞች በትግራይና የኢትዮጵያ እርስ በርስ ጦርነት የሚለው ይገኝበታል። አቶ ይበይን ሀጎስ ሪፖርቱን ካጠናቀሩት መካከል አንዱ ናቸው።
የደረሰባቸውን ጉዳትና እንግልት ለመጥቀስ ያክል ሞት ነበረ፣ ካዥዋሊቲስ ነበሩ፣ በክሮስ ፋየር በውጊያ መካከል የሞቱ የተገደሉም ስደተኞች ነበሩ። ብዙ ሴት ስደተኞች የጾታዊ ጥቃት መደፈር ጀምሮ አካላዊ ጉዳት የደረሰባቸው፣ ስነልቦናዊ ጉዳት የደረሰባቸው ሴት ስደተኞች አሉ። ሌላው ተገዶ ወደ ኤርትራ የመመለስ የኤርትራ ወታደሮች ተፈጽሟል። ብዙ አናካውንትድ የሆኑ የት እንደደረሱ የማይታወቁ ስደተኞች አሉ። ንብረት ተወስዶባቸዋል። ከተራ የቤት ዕቃ ጀምሮ ሁሉም የነበሯቸውን ንብረቶች ተዘርፈዋል። ይዘውም እንዳይሻገሩ በተለያዩ አጎራባች ክልሎች በሚጓጓዙበት ቦታዎች ላይ እንደዚህ አይነት የንብረት መወሰድ ደርሶባቸዋል። ንብረታቸው ተዘርፏል። መታሰርና እንግልት ነበረ። በተለይ ቦርደሮችን ሲሻገሩ ከጦርነቱ አምልጠው ቢወጡባቸው በነበሩ በአማራ ክልል በአፋር እና አዲስ አበባ መግቢያው ላይ በተለይ ቱሉ ዲምቱ በሚባለው ስፔሲፊክ ቦታ ላይ ብዙ እስር እና እንግልት ደርሶባቸዋል።
ከአቶ ይበይን በተጨማሪ ፕሮፌሰር አወተ ወልደ ሚካኤል፣ የመብት ተሟጋች ሜሮን እስጢፋኖስ እና ስማቸው ያልተጠቀሰ ሌላ ግለሰብ በዝግጅት ረገድ የተባበሩበት ሪፖርት ይፋ ከመሆኑ በፊት የተባሉ በደሎች ስለመፈጸማቸው ማረጋገጫዎችን ለማግኘት ያለፈበትን ሂደት ጠይቀናል።
ወደ 91 የሚሆኑ ከጦርነቱ ያመለጡ ስደተኞች ከመካከል ከ91ዱ 38ቱ ሴቶች ናቸው። ስደተኞችን በስትራክቸር የሆነ ኮስቲነር ኮቦ ቱልቦክስ የሚባል የሂውማኒቴሪያን ዳታ ኮሌክሽን ቱል አለ። እሱን ተጠቅመናል። እዛው ያሉ ከጦርነቱ አምልጠው የመጡ በተለይ አዲስ አበባ እና አማራ ክልል ላይ ሪዛይድ ያደረጉ ስደተኞችን ነው በዚህ ያጠቃለል ነው። ከዛ ውጭ 14 የሚሆኑ ሲቪየር የሆነ ኤክስፒሪየንስ የገጠማቸው ስደተኞችን አነጋግረናል። ኢንዴፕዝ ኢንተርቪው አድርገናል። ከዛ በተጨማሪ ሁለት ዲያስፖራ ኤርትራውያን በእንግሊዝ ሀገርና ስዊድን የሚኖሩ ለትራፊከሮች ገንዘብ እንዲከፍሉ የተጠየቁ ሰዎችን እነሱንም አነጋግረናል። ከዛ ከጦርነት ዞኑ አምልጦ የወጣ ኤርትራ ወታደርም ለማናገር ችለናል። በዛ መንገድ ዳታውን ኮሌክት አድርገናል። ከዛ በተጨማሪ እኔ እዛ አካባቢ የምሰራ ስለነበረ ብዙ መረጃዎች የሰብአዊ ድጋፍ ከሚሰጡ ሰራተኞች አገኝ ነበር።
ሪፖርቱ ከብዙ አቅጣጫዎች በሚሰነዘሩ ጥቃቶችና በደሎች ውስጥ ያሉ ኤርትራውያን ስደተኞችን ሕይወት ለማሻሻል ያስችላሉ ያላቸውን በርካታ ምክረ ሀሳቦችም ዘርዝረዋል። ከእነዚህ መካከል ስደተኞችን ከሚረዱ ባለሙያዎች ነጻ ስምሪት በተጨማሪ በኢትዮጵያ መንግስት በኩል የሰብአዊ ድጋፍ መተላለፊያዎች እንዲከፈቱ፣ የከተማ ውስጥ ስደተኞች ቅበላ እንዲተገበር መክረዋል። በከተሞች ለመስፈር ለማይችሉና ለማይሹ ደግሞ አማራጭ እንዲፈለግም ጠይቀዋል።
መረጃ ለዓለም ማድረስ ነው ትልቁ ኢንቴንሽናችን ነበረው። ህዝብ ስደተኞች ላይ የደረሰው በደል ምን ይመስላል? ከዛም ባሻገር በተለይ እንደዚህ ከሪሴትልመንት ጋር ተያይዞ ስራ የሚሰሩ ሀገራት እንደ ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ፣ ስዊድን እና ሌሎች የአውሮፓ ሀገራት ስደተኞችን ሪሎኬት ለማድረግ ወይም ደግሞ ከጦርነቱ አካባቢ ለማውጣት እና ወደ ተሻለ ሴፍ የሆነ ቦታ እንዲወሰዱ ጥሪ ለማድረግ ነው። ከዛም ባሻገር ዲዩቲ ባውንድ የሆነው የኢትዮጵያ መንግስትም ለስደተኞች የሚገባውን ከለላ እንዲሰጥ ለማሳሰብ ነው በዋናነት የሰራ ነው።
ሪፖርቱ በዋነኝነት ለደረሱ የመብት ረገጣዎች ተጠያቂ ወዳደረጋቸው አካላት ምላሽና መከራከሪያ ያናቅና። በጦርነቱ መጀመሪያ ላይ ለደረሱ የሰብአዊ መብት ረገጣዎች በአብዛኛው ስሙ የተነሳው የኤርትራ መንግስት የመረጃ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ላይ ባተሙት መልእክት በስደተኞች ጣቢያ ውስጥ የበቀላ ግድያና አሳፋሪ የሰላማዊ ሰዎች ፍጅት ፈጽመዋል ያሉትን የትግራይ ነጻ አውጪ ግንባር ኃይል መልሰው ከሰዋል። እነዚህ የከፉ የጭካኔ ተግባራት ቢቀጥሉም ፖለቲካዊ ግብ አላቸው፣ የተባበሩት መንግስታት ተቋማትና አጋር የዜና ተቋማት ጆሮ ዳባ ልበስ ተብለዋል ብለዋል። ከዚህ ቀደም የኤርትራ ጦር ፈጽሟቸዋል የተባሉ የሰብአዊ መብት ረገጣዎችን በተመሳሳይ መንግስቷ መቃወሙ አይዘነጋም። ሪፖርቱ በተለይ የኢትዮጵያና ኤርትራ ሰራዊቶች ከትግራይ ክልል ከወጡ በኋላ የበቀል አርምጃዎችን ወስዷል በሚል የትግራይ ኃይሎችን ይከሳል። የትግራይ ክልል ከ20 ዓመታት ላላነሰ ጊዜ የኤርትራ ስደተኞችን ተቀብሎ ሲያስተናግድ መሰንበቱን የሚያወሱት በውጭ ሀገራት የትግራይን መንግስት የሚያግዘው ኮሚቴ አባል አቶ ዮሐንስ አብርሃ ግን ስደተኞቹን ለማጥቃት የሚያበቃ ምክንያት በክልሉ የለም ሲሉ ይሟገታሉ።
አሁን የትግራይ ህዝብ 20 ዓመት ይዞ እየቀለበ ከሱ ጋር ያኖረውን ስደተኛ ያጠቃል ብለን እንድናስብ አንችልም። አይደለም ስደተኛ ነኝ ብለው ተቸግረናል ብለው ሊኖሩ የመጡትን ሰዎች ይቅርና መሳሪያ ታጥቀው የትግራይን ህዝብ ለማጥቃት የመጡ ምርኮኞች የኤርትራን የኢትዮጵያን ሰራዊት በብዙ ሺህ የሚቆጠሩ ትግራይ ውስጥ መብታቸው ተከብሮላቸው አንዳንዴ ልደታቸው እየተከበረ አንዳንዴ በዓል እየተከበረላቸው እየኖሩ ነው። መሳሪያ ታጥቆ የመጣ ሰው ያልገደለ ህዝብና መንግስት ስደተኛን ይገድላል ወይም ደግሞ ስደተኛ ላይ አደጋ ያደርሳል ብሎ ማሰብ ምናልባት ከእውነት የራቀ ነው። ከዛ በኋላ ግን ለምንድን ነው እንደዚህ የተባለ ያለው የሚለው ጥያቄ ሊነሳ ስለሚችል ወንጀልም ማመጣጠን የሚባል መጥፎ የሆነ ብሂል ተይዘዋል። አሁን ትግራይ ላይ የተፈጸመ በጣም አሰቃቂ ወንጀል አማራ ላይም ኤርትራ ላይም አፋር ላይም ተፈጽሟል እየተባለ ወንጀሉን ለማመጣጠን ለማቃለል የሚደረጉ እንቅስቃሴዎች አሉ። የዚህኛው አካል ካልሆነ በስተቀር የትግራይ ህዝብ ጠላቱ ማን እንደሆነ ያውቃል። የትግራይ መንግስት ምንም ያልታጠቀ ምንም ላይ የሌለ ስደተኛ ላይ አደጋ የሚያደርስበት ወንጀል የሚፈጽምበት ምንም ምክንያት ሊኖር አይችልም እና ይሄ ነው ምክንያቱ ነው የምለው። ሀብታሙ፣
ወደ አቶ ዮሐንስ አብርሃ እንመለሳለን። አቶ ባካል ንጉሴ የኢትዮጵያ ስደተኞችና ከስደት ተመላሾች ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ ናቸው። ጦርነቱ ከመቀስቀሱ አስቀድሞ ስደተኞቹ የሚኖሩበትን አስቸጋሪ ሁኔታ በማየት በተለይ ህጻጽና ሽመልባ የተባሉትን የስደተኛ ጣቢያዎች ለመዝጋት ሙከራ ቢደረግም በህወሓት በኩል ፈቃደኝነት ባለመኖሩ ጥረቱ እንዳልተሳካ ይናገራሉ። ጦርነቱ ከተፈጠረ በኋላ ከተከሰቱ የመብት ጥሰቶች ጋር በተያያዘ ከኢትዮጵያ መንግስት ኃይሎችና መስሪያ ቤቶች ጋር ተያይዘው የተጠቀሱ ጥሰቶች ለንጽጽር የሚቀርቡ እንዳልሆነ አንስተው ይሟገታሉ። አቶ ባካል፣
ጥቃት ከመድረስ አንጻር በምንም መልኩ ሊወዳደር የሚችል አይደለም። ሁኔታዎችም የሰፈሩበት ቦታም የነበረው እንቅስቃሴም እንደው በሁሉም አካል ጥቃት ደርሶባቸዋል የሚያስብል አይደለም። በእኛ ግንዛቤ ትልቁ ነገር ምንድን ነው? እንደው በሂደቱ ውስጥ ምናልባት ሾልከው የወጡ ስደተኞች አልፎ አልፎ ችግሮች አላጋጠሟቸውም ብዬ መከራከር አልፈልግም። ምክንያቱም በጣም ማይነር ቢሆኑም ኢንሲደንትስ ሊኖሩ እንደሚችሉ እረዳለሁ። ምክንያቱም ስትገኝ የማጣራት ሂደት አለ። በማጣራት ሂደቱ አንዳንድ ክስተቶች ሊፈጠሩ ይችሉ ይሆናል። ኮንፍርምድ የሆነ ነገር ባይኖርም በኛ በኩል በሂደቱ ውስጥ እንደ 100% አላጋጠመም አልሆነም ልል አልችልም። ማስረጃ የለኝም።
በዓለም አቀፉ የሰላም ጥናት ተቋም የተደገፈው ሪፖርት ኢትዮጵያ ከአስቸጋሪ ሁኔታ ሸሽተው ወደ ከተማ የገቡ ኤርትራውያን ስደተኞችን በግዳጅ ምቹ ወዳልሆኑ ስፍራዎች ትመልሳለች በሚልም ከሷል። ይህም በተመለከተ አቶ በአካል ይህም መልሰዋል።
አሁን አንተ ያነሳኸው እንደው ዛት ማች ተጋኑ የተገለጸ ባይሆንም አዲስ አበባ የመጡ ስደተኞችን አስገድዶ መመለስ የሚለው እንደውም በጣም ፕሪቪሌጅድ እንዲሆኑ አዲስ አበባ ላይ ምዝገባ ተደርጎ በከተማ አካባቢ ድጋፍ የሚያደርግላቸው ካገኙ እንዲኖሩ በማድረግ በኩል ሰፊ ስራ የሚሰራ ነው። ከዩኤንኤችሲአር ጋር በመሆን ቲም አቋቁመን ስደተኞች እየተመዘገቡ ከተማ ስደተኝነት እውቅና እየተሰጣቸው እንቅስቃሴ እንዲያደርጉ በመፍቀድ በኩል ሰፊ ስራ ነው የተሰራው። ሆኖም ግን መጀመሪያ አካባቢ በስደተኛው ስም ዝም ብሎ የመምጣት ነገር ስለነበረና የከተማ ስደተኛ እውቅና ለማግኘትም የራሱ ሂደት ስለነበረው ሁኔታውን በመጠቀም ዝም ብለው ከካምፕ ወጥተው የሚመጡ ስደተኞችን ሁሉ የከተማ ስደተኛ እውቅና ለመስጠት የሚያስቸግር ስለነበር በወቅቱ የተወሰኑ ለዛ ያንን ስታተስ ለማግኘት በቂ ያልሆኑ በጣም ጥቂት ስደተኞች ወደ ዳባት አካባቢ እንዲሄዱ አድቫይዝ አድርገን ነበር። በወቅቱ ያሩሽና ማያይንን በእኛ ስር በነበሩበት ወቅት ከዛ አካባቢ የመጡ ስደተኞች እዛ አካባቢ ተመልሰው እንዲኖሩ ጥረት ሙከራ ተደርጎ ነበር። ነገር ግን ገፍተን የሄድንበት አይደለም።
በትግራይ ክልል ከሚገኙ በሺዎች የሚቆጠሩ ስደተኞች ይኖሩባቸው የነበሩ ጣቢያዎች ጥቃት በተጨማሪ ከ30 ሺህ በላይ የኤርትራ አፋሮች ይኖሩባቸው በነበሩ የአፋር ክልል ጣቢያዎች ላይ ጥቃት በማድረስ ስደተኞች እንዲበተኑ አድርገዋል ሲሉ የህወሓት ኃይሎችን ተጠያቂ የሚያደርጉት አቶ በአካል ንጉሴ በተደረገ ርብርብ ግን 20 ሺህ ገደማውን ዳግም ለመመለስ መቻሉን፣ የቀሪ ብዙ ሺህ ስደተኞች ወቅታዊ መገኛ ግን እንዳለየለት ያስረዳሉ።
በራህሌ ላይ መቼም የስደተኛ መጠለያ ጣቢያ ሲኖር ትምህርት ቤት አለ፣ የጤና ተቋማት አሉ፣ ብዙ ተቋማት አሉ። ዴሊብሬትሊ
ስደተኞች የሚኖሩበትን አካባቢና የታጠቀ አካል የሌለበትን አካባቢ የዓለም አቀፍ ማህበረሰብን ትኩረት ለመሳብ በሚመስል መልኩ ጥቃት ተፈጽሞበታል። ያ ሲሆን በመጀመሪያ ደረጃ ታርጌትድ የሚሆኑት መጠለያ ጣቢያ ውስጥ ያሉት ናቸው። መጠለያ ጣቢያ ያሉት ከመጠለያ ጣቢያ ይወጣሉ። ወደ 20,000 ስደተኛ በአንዴ በዚህ ባጭር ጊዜ ማሰባሰብ መቻል እንደ ትልቅ አቺቭመንት የሚታይ ነው። ማለት በጣም ሰፊ ስራ ካልተሰራ በስተቀር ያውም ጥቃት ተፈጽሞበት የተበተነን ማህበረሰብ አሰባስበህ ማምጣት ከባድ። ከዛ ውጭ የቀሩት ስደተኞች እንግዲህ በማህበረሰቡ ውስጥ ተበትነው የሚኖሩ አሉ። እንግዲህ ከደረሰው ጥቃት አንጻር ህይወታቸው ያለፉ ይኖራሉ፣ የቆሰሉ ይኖራሉ። እነሱን አካባቢ ሙሉ በሙሉ ክሊር ከተደረገ በኋላ ፈርዘር ማጥናትና የደረሰውን የጥቃት መጠን የደረሰውን ሌላም ችግር በደንብ ኢንቨስቲጌት አድርጎ መግለጽ ያስፈልጋል። እንደው ዝም ብለን በደፈናው ይህን ያክሉ እንዲህ ተደርገዋል ይህን ያክሉ ብንል ከፕሮፓጋንዳ የዘለለ ጥቅም አይኖርም።
አቶ ዮሐንስ አብርሃም የትግራይ ኃይሎች የፖለቲካ ጫና ለመፍጠር ስደተኞችን ይጠቀማሉ የሚሉ ክሶችን ይቃወማሉ። በአፋር ክልል የስደተኛ ጣቢያዎችን አጥቅታቸዋል፣ እንዲበታተኑም አድርጋቸዋል ለሚለው ክስም አጠቃላይ ምልከታቸውን እንዲያጋራሉ።
ይህ ትግራይ ሰራዊት በታህሳስ ወር አብዛኛው የአማራና የአፋር ክልል ወደ ትግራይ ወሰን ከተመለሰበት ጊዜ አንስቶ በራሳችን ጀማሪነት የተካሄደ ጦርነት የለም። ምክንያቱ ለሰላም ስንል ተመልሰናል፣ ያንንም ማክበር ስላለብን። ይህንን አጋጣሚ ተጠቅሞ ግን የኤርትራም የአማራም ኃይል የብልጽግናም በተለይ በአፋር ከዛ በኋላ ደግሞ በራያ በቆቦ ከላይ ደግሞ በደቡብ ምዕራብ የተለያዩ እንቅስቃሴዎች ሲያደርጉ ነበረ። እነዚህን እንቅስቃሴዎች ለመመለስ የትግራይ ሰራዊት የአጸፋ ግብረ መልስ እየሰጠ ነበረ። አንዱ የአጸፋ ግብረ መልስ ከሰጠበት አካባቢ አፋር አካባቢ ያለው ነው። በርከት ያለ የኤርትራ ቅጥረኛ፣ የአማራ ፋኖና ልዩ ኃይል እንደዚሁም አወል አርባ የአፋሩ ፕሬዚዳንት ያሰለጠናቸው እንደዚህ ልዩ ኃይል የሚባሉት ለመቀሌ ቅርብ ነን፣ መቀሌ እንቆጣጠራለን ብለው ከፍተኛ የሆነ እንቅስቃሴ ሲያደርጉ ስለነበረ ይህንን እንቅስቃሴ ማድረግ በማይችሉበት ደረጃ እነሱን ታርጌት በማድረግ እንቅስቃሴ ተደርገዋል። አደጋም የሆኑበት ደረጃ ላይ አይደሉም። አሁን ይህንን በሚደረግበት ጊዜ ያልታጠቀ ሲቪሊያን እንዳይጎዳ፣ ስደተኛም እንዳይጎዳ አስፈላጊውን ጥንቃቄ ተደርገዋል። ከዚህ በፊት ይደረጋል፣ አሁንም ተደርገዋል። ይህ ህብረተሰቡን የሚጎዳ ነገር አልተሰራም።
በኢትዮጵያ ሰሜናዊ ክፍል ጦርነት ከመቀስቀሱ በፊት በትግራይ ክልል በሚገኙ 4 የስደተኛ ጣቢያዎች ማለትም በህጻጽ፣ አድያሩሽ፣ ሽመለባና መዋኒ ጣቢያዎች ወደ 90,000 ግድም ስደተኞች ይኖሩ ነበረ። በአፋር ክልል በሚገኙት የአሳይታና የበራይላይ ጣቢያዎች ይኖሩ የነበሩት ደግሞ ከ30,000 የላቁ እንደነበሩ ከዓለም አቀፍ የረድኤት ድርጅቶችና በኢትዮጵያ የስደተኞች ጉዳይ ከሚመለከታቸው የመንግሥት ተቋማት የተገኙ መረጃዎች ያሳያሉ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙንና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። መገናኛ ብዙሃን በኢትዮጵያ በሚካሄደው አገራዊ የምክክር መድረክ ወቅት የሚኖሩ የህዝብ ውይይቶችን ሚዛናዊና ገለልተኛ በሆነ መንገድ በማቅረብ ሚናቸውን እንዲወጡ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጥሪ አቅርበዋል። አፈ ጉባኤው እንዳሉት ህዝቡ በመረጃ ላይ የተመሰረተ ውሳኔ እንዲወስን ከማድረግ አንጻር የመገናኛ ብዙሃን ሚና ከፍተኛ ነው። የአሜሪካ ድምጽ ያነጋገራቸው አንዳንድ የመገናኛ ብዙሃን ባለሙያዎችም የአገራዊ ምክክር ኮሚሽኑ ሚዲያውን እንደ አንድ ባለድርሻ አካል መያዝ እንዳለበት ጠቁመዋል። ሰሞኑን ሸራተን አዲስ በተካሄደው ዓመታዊ የሚዲያና የኮሚኒኬሽን ኮንፈረንስ ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ ያስደምጠናል።
በኢትዮጵያ ሁሉን አካታች ሀገራዊ ምክክር ለመጀመር ዝግጅቶች በቀጠሉበት ወቅት ነው የዘንድሮው የሚዲያና የኮሚኒኬሽን ኮንፈረንስ በአዲስ አበባ የተካሄደው። ኮንፈረንሱን በንግግር የከፈቱት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከጠቀሷቸው ወሳኝ የመገናኛ ብዙሀን ተግባራት አንዱም በሀገራዊ ምክክሩ ሊኖራቸው የሚገባው ሚና ነው።
ይሄ ሀገራዊ ምክክር መድረክ ወይም ምክክር ከታች ቀበሌ ህዝቡ ከሚኖርበት ተነስቶ እስከ ላይ እስከ ፌዴራል ድረስ በስፋትም የሚከናወን ስለሆነ ይሄን መረጃ ውይይቱንም የውይይቱ ይዘትንም አጀንዳዎችንም ክርክሮችንም ሚዛናዊ በሆነ ገለልተኛ በሆነ መንገድ በማቅረብ በእኛ ሀገር ላለፉት በርካታ ዓመታት ህዝቡን የሚያናቁሩ ጉዳዮች ላይ ህዝቡ መክሮ እንዲቋጭ ማድረግ ስለሚጠይቅ በዚህ ሂደት ውስጥ የመገናኛ ብዙሃን ሚና እጅግ የላቀና ከፍተኛ ነው።
በኢትዮጵያ ሊካሄድ የታቀደው አገራዊ ምክክር ሁሉን አሳታፊ ብቻ ሳይሆን አንገብጋቢ እንደዚሁም የልዩነት ምንጭ ሆኑ ሁሉም አገራዊ አጀንዳዎች የሚቀርቡበት መሆኑን መንግስት አስተውቋል። ይህ ደግሞ መሻሻል ሊኖርባቸው የሚችል የህገ መንግስት አንቀጾችን እንደሚጨምር ተቆሟል። አፈጉባኤ ታገሰ ጫፎም ታዲያ የህዝቡ ውሳኔ መረጃን መሰረት ያደረገ እንዲሆን መገናኛ ብዙሃን ትልቅ ሚና ሊጫወቱ እንደሚችሉ ገልጸዋል።
ምክክሩ የተሳለጠ እንዲሆን መረጃዎች በአግባቡ እንዲቀርቡ ያን መረጃ መነሻ በማድረግ ውሳኔ የሚሰጡ አካላት ሁሉ ተገቢውን ውሳኔ መስጠት እንዲችሉ ለማስቻል ማለት ነው። ህገ መንግስቱ የሚሻሻል ከሆነ የሚሻሻሉ ጉዳዮችን በሚመለከት ህዝቡ የሚያነሷቸው ሌሎችም ታሪካዊም ሆነ ሌሎች ጉዳዮች በሚመለከት በሚነሱ ጉዳዮች ላይ ዘርዘር ያለ ውይይት የሚካሄድ ስለሆነ እነዚህን ውይይቶች በተደራጀ መልኩ በተናበበ መልኩ ማቅረብ መረጃን ማቅረብ እጅግ ወሳኝ ስለሆነ በዚህ ሂደት ውስጥ አይነተኛ ሚናችሁን አጠናክራችሁ እንድትጫወቱ ለማሳሰብ ነው።
በሥነ ሥርዓቱ ላይ የተገኙ የዘርፉ ባለሙያዎችም ከፍተኛ ትኩረት ለሳበው አገራዊ ምክክር መሳካት የመገናኛ ብዙሃኑ ሚና ከፍተኛ መሆኑን ተናግረዋል። የአዲስ ዘይቤ ማኔጂንግ ኤዲተር አቤሎ አበላ ለአሜሪካ ድምፅ ሀሳባቸውን ካካፈሉት አንዱ ነው።
ሀገራዊ ምክክሩ ብዙ የሀገር ጉዳዮች ለክፍለ ዘመናት ያልሰራናቸውን ስራዎች ለመፍታት አቅም አለው ብዬ አስባለሁ። በዛ ሂደት ጉዳዮቹ በተብራራና የህዝቡን ሁለንተናዊ ጉዳዮች አድሬስ በሚያደርጉ መልኩ ከበር እንዲደረጉ የማድረግ የሚዲያ ነው በዋናነት እና የሚካሄዱት ኢቨንቶችን ፕሮፐርሊ በመዘገብ የሂደቱን ተአማኒነት ህዝቡ እንዲቀበለው የዚህ የሀገራዊ ምክክር ሂደቱን እንዲቀበለው ተአማኒ እንዲሆን ግልጽነት ያስፈልጋል። ያንን ግልጽነት የሚፈጥረው ደግሞ የሚዲያ ዘገባው ነው። አንደኛ እንደ ፕላትፎርም ማገልገል፣ ሁለተኛ ደግሞ ሂደቱን በመዘገብ ህዝቡ ምን አይነት ነገሮችን እንዲጠብቅ የማህበረሰቡ ጉዳዮች እንዲዳሰሱ የማድረግ ሚና አለው ብዬ አስባለሁ። ሚዲያ
የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዚዳንትና የአህዱ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስኪያጅ ጥበቡ በለጠም ተመሳሳይ ሀሳብ አንጸባርቋል።
የሚዲያው ሚና በጣም ትልቅ ነው። እንደ አንድ ባለድርሻ አካል ሚዲያው በሀገራዊ ምክክር ኮሚሽን ውስጥ ትልቅ ድርሻ አለው ብዬ አስባለሁ። ምክንያቱም የታሰበው እንግዲህ በኢትዮጵያ ጥላ ስር ያሉ የፖለቲካ ኃይሎች ልዩነታቸውን ሰብሰብ አድርገው የተሻለ ሀገር በጋራ ለመመስረት ያሰቡ ይመስለኛል እንግዲህ ምክክር ኮሚሽኑ የሚያስበው። ስለዚህ ይህንን ገቢራዊ ለማድረግ ሚዲያው ትልቅ ኃላፊነት አለበት፣ ትልቅ ስራ አለበት። መረጃዎችን በስርዓት ከነሱ ወደ ህዝብ፣ ከህዝብ ወደ እነሱ የማድረስ እንደገናም ደግሞ የተለያዩ አስተሳሰቦች ሊኖሩ ይችላሉ፣ የተለያዩ አመለካከቶች ሊኖሩ ይችላሉ፣ ሀገራዊ ምክክሩን ሊያደናቅፉ የሚችሉ ጉዳዮች ሊኖሩ ይችላሉ። እነሱን ሁሉ ሚዲያው ኃላፊነት በተሞላበት መልኩ ሚዛናዊ ሆኖ እንዲሰራ ያስፈልጋል። እንግዲህ ከሁሉም በላይ ሚዲያ እዚህ ሀገር የሆነ አንድ ሀሳብ ሲመጣ ሚዲያውንም ቶሎ የማካተትና እዛ ውስጥ የመክተት እዛ ቋት ውስጥ ይዞ መሄድ ሀሳቦች ይቀነቀናሉ። ብዙ ጊዜ ግን ከሁሉም በላይ መሆን ያለበት ሚዲያዎች ሙያዊ ስነ ምግባራቸውን ተጠቅመው እንዲሰሩ ማመቻቸት የሚለው ነው እንጂ አጀንዳ ፈጻሚዎች አይደሉም። መንግስትም ተቋማትም ያሰቧቸውን አጀንዳዎች በሚዲያው በኩል ለመፈጸም መጣር የለባቸው።
የሀገራዊ የምክክር ኮሚሽኑም ቢሆን መገናኛ ብዙሀንን የእቅዶቹ አካል ማድረግ እንደሚገባው ጥበቡ ይናገራል።
ብሔራዊ የምክክር ኮሚሽኑ አጀንዳዎቹን ይፋ ማድረግ አለበት። የሚፈልገውን ነገር የት ጋር መድረስ እንደሚፈልግ በግልጽ ካስቀመጠ በኋላ እዛ ውስጥ የሚዲያው ሚና ምን ሊሆን ይችላል፣ ይህንን አላማ ለማሳካት የሚለውን ሚዲያዎች እንግዲህ ወይ በጋራ ሆነው የሚቀርጹት ነገር መኖር አለበት። እሱም ራሱ ብሔራዊ ምክክር ኮሚሽኑ ሚዲያውን እንደ አንድ ባለድርሻ አካላት መያዝ አለበት። ይህንን አላማውን እውን ለማድረግ ከሚዲያው ጋር እንዴት ልስራ ብሎ እሱ መያዝ አለበት።
አመታዊው የሚዲያና የኮሚኒኬሽን ኮንፈረንስ በኢትዮጵያ መገናኛ ብዙሀን ባለስልጣንና በመንግስት ኮሚኒኬሽን አገልግሎት በጋራ የተዘጋጀ ነው። የኮንፈረንሱ መሪ ቃልም እውነተኛ መረጃ ለህብረ ብሔራዊ አንድነት የሚል ነው። መገናኛ ብዙሀን በልዩ ልዩ መልኩ መስፋፋታቸውን የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር አቶ መሐመድ እድሪስ ጠቅሰዋል። የዕለቱን መሪ ቃል ያብራሩትም ይህ ብቻ በቂ አለመሆኑን በመጥቀስ ነው።
ትክክለኛ ወይም ሚዛናዊ የሆነ መረጃ ሊደርሰው ይገባል። እነዚህ መስፋፋት ብቻ ሳይሆን ህብረተሰቡ እውነተኛ መረጃ ሊደርሰው ይገባል የሚል ሐሳብ ያለው የዕለቱ እውነተኛ መረጃ ለህብረ ብሔራዊ አንድነት የሚለው መሪ ቃል አንደኛው ሐሳብ ሲሆን፣ ሁለተኛው እውነተኛ መረጃ መሆኑ ብቻ በቂ አይደለም። ሀገራችን የሀገር ግንባታ ሂደት ላይ ያለች ሀገር ነች። ከተለያዩ ፈተናዎች ተሻግራ የመጣች ሀገር ነች። ስለዚህ በሀገራችን ውስጥ የሚወጡ መረጃዎች ህብረ ብሔራዊ አንድነታችን የሚያጠናክሩ፣ በህዝቦች መካከል መተማመንን የሚያጎለብቱና በቀጣይ ሀገር ግንባታ ራዕያችን የህብረተሰቡ ተሳትፎን የሚያበረታቱ መሆን ይጠበቅባቸዋል።
በሸራተን አዲስ የተካሄደው የዛሬው ስነ ስርዓት የኮሚኒኬሽን ባለሙያዎችና ጋዜጠኞች በአንድ መድረክ የተገናኙበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ መሰናዷችንን እንውሰዳችሁ። የዩናይትድ ስቴትስ የአፍሪካ ጦር አፍሪኮም ዋና አዛዥ ጄኔራል ስቴፈን ታውሰንድ ሰሞኑን ከአሜሪካ ድምጽ ጋር ድርጅታቸው በአፍሪካ ስለሚያደርገው እንቅስቃሴ በተመለከተ ቆይታ አድርገዋል። ቻይና በአፍሪካ ሊኖራት ስለምትፈልገው ወታደራዊ እንቅስቃሴና በሶማሊያ እንዲሁም በምዕራብ አፍሪካ ጉዳዮች ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ከቃለ ምልልሱ የተቀነጨበውን ቆንጅታዬና ደረጀ ደስታ እንደሚከተለው ያቀርቡታል።
አፍሪካ ውስጥ የሚገኘው የዩናይትድ ስቴትስ ክፍለ ጦር የአፍሪኮም ዋና አዛዥ ጄኔራል ስቴፈን ታውንሰንድ በዩናይትድ ስቴትስ ምክር ቤት ፊት ቀርበው ዓመታዊ የምስክርነት ቃላቸውን ለመስጠት ወደ ዋሽንግተን በመጡበት ጊዜ ከቪኦኤ ዘጋቢ ጋር ቆይታ አድርገው ነበር። እሳቸው እዚህ በነበሩበት ወቅት እንኳን አፍሪካ ውስጥ ብዙ ነገሮች እየተካሄዱ መሆኑን እንዲህ ሲሉ ገልጸዋል።
So on the West Coast, we have one of our major exercises called Obengami Express. It's run by our naval.
እኔ እዚህ ባለውበት በዚህ ወቅት እንኳን አፍሪኮም እና አፍሪካ ውስጥ ብዙ ነገሮች እየተከናወኑ ነው። በምዕራብ አፍሪካ የባህር ዳርቻ አባንጋሜ ኤክስፕረስ የተሰኘውን ዋንኛውን የጦር ልምምዳችንን እያካሄድን ነው። ያ የባህር ኃይላችን የሚያካሄደው የባህር ላይ ደህንነት ለማስከበር የሚደረግ 32 አገሮች የሚሳተፉበት እንቅስቃሴ ነው። ያ ልምምድ ዘንድሮ በሴኔጋል አዘጋጅነት የሚካሄድ ሲሆን እኛም ተሳታፊ በመሆናችን ደስተኞች ነን። ያ በአፍሪካ ያለን ብቸኛው የጦር መርከብ ለምምድ እንቅስቃሴያችን ነው።
መርከቡ ሄርሸል ውዲ ዊሊያምስ ልዩ የሆነ የሰራዊት ማንቀሳቀሻ ቤዛችን ነው ያሉት ጄኔራሉ፣ ትልቁ መርከብ ሲሆን የጦር አውሮፕላኖችን ማስተናገጃ፣ በርካታ ወታደሮችን ከብዙ አቅርቦቶች ጋርም መያዝ የሚችል ነው ብለዋል። ያ በርግጥ በዓለም ላይ ለሚካሄዱ በርካታ ሁኔታዎች ሊጠቅም ስለሚችል አስደሳች ነገር ነው ብለዋል አያይዘው።
The world is absolutely the perfect platform for us in Africa because it can stage
troops. በርግጥ ያ ለኛ በጣም የተመቸ ስፍራ ነው። አስፈላጊ ሲሆን ወደ የትኛውም የዓለም ክፍል ወደ የትኛውም ቀውስ የሚሰማሩ ወታደሮችን ለረጅም ጊዜ ማስፈር የሚያስችል መርከብ ነው። ያቺ መርከብ ገና 2 አመቷ ነው። ወደ አፍሪካ ከመድረሷ በፊት ላለፉት 5 አመታት ካደረግነው በላይ በ2 አመት ውስጥ ከተለያዩ የወደብ ስፍራዎች የቀረበላትን ጥሪዎች አስተናግዳለች።
ጄኔራሉ በመስራቅ አፍሪካ እየተካሄደ ስላለውም ሌላ ተጨማሪ ወታደራዊ እንቅስቃሴ ይህንን ብለዋል።
And we have one more exercise going on and that is Justified Accord.
በአፍሪካ ሌላ አንድ ተጨማሪ ወታደራዊ ልምምድ እናደርጋለን። ያ በመስራቅ አፍሪካ Justified Accord የሚል ስያሜ የተሰጠውና በየአመቱ የምናካሄደው ህብረ አገራዊ ወታደራዊ ልምምድ አለ። ያ በምድር ላይ የሚካሄድ ወታደራዊ ልምምድ ሲሆን የአፍሪካ አጋሮችን ለተባበሩት መንግስታት ወይም ለአፍሪካ ህብረት የሰላም አስከባሪ ጦር ብቁ እንዲሆኑ ብቃታቸውን ለማሻሻል የሚካሄድ ልምምድ ነው።
አፍሪካ ውስጥ ሰፍረዋል ስለሚባሉት የሩሲያ የቅጥር ወታደራዊ ቡድኖች በተለይም በማሊ ተሰማርተዋል ስለተባሉት የቫግነር ግሩፕ ቅጥረኞች ስምሪት ጄኔራሉ ተጠይቀዋል። የሩሲያና የማሊ መንግስት ድርጊቱን ያስተባበሉ ሲሆን ሩሲያ በግል ወታደራዊ ቡድኖች የሚካሄድ እንጂ ከሩሲያ መንግስት ጋር ምንም አይነት ግንኙነት የሌላቸው መሆናቸውን በመግለጽ ክዳለች። የማሊ መንግስትም ከሩሲያ መንግስት ጋር የነበረው የረጅም ጊዜ ግንኙነት መቀጠሉን እንጂ ከቅጥረኛ ወታደራዊ ቡድኖች ጋር ግንኙነት አለመኖሩን ተናግሯል። ጄኔራል ታውንሰንድ ግን ይህን አይቀበሉም። ያ የትም የማያደርስ ነው ብለዋል።
We think there are about 1,000 of them there now. They've arrived over the last couple of months.
አሁን ወደ 1000 የሚጠጉት በዚያ ያሉ ይመስለኛል። እዚያ የደረሱት ባለፈው 2 ወራት ውስጥ ነው። በአብዛኛው ገና እየተደራጁ የጦር ሰፈራቸውን እያደራጁ ይመስለኛል። ወታደሮቻቸውንም ገና እያላመዱ ነው። ስለዚህ ምንም እንኳ አንዳንድ ወታደራዊ እንቅስቃሴዎችን ቢያደርጉም አንዳንድ ጉዳቶችንም ያስተናግዱ ይመስለኛል። ስለዚህ ርቆ ስለመሄዱ ለመናገር ጊዜው ገና ነው። የኔ ግምት ግን ለዋግነር በተለይም ደግሞ ለማሊ ህዝብም ጥሩ የሚሆን አይመስለኝም። እነሱን በመጋበዛቸው አንድ ቀን የሚጸጸቱ ይመስለኛል።
ቻይና አፍሪካ ውስጥ እየተጫወተችው ስላለው ትልቅ ሚናም አስተያየታቸውን እንዲሰጡ ጀነራል ታውንሰንድ ተጠይቀዋል። እርግጥ ነው ቻይና አፍሪካ ውስጥ በደረሰችበት ቦታ ሁሉ የጦር ማስፈሪያ ቦታዎችን ለመመስረት እንደምትፈልግ ተናግረዋል። በተለይም በቅርቡ በአትላንቲክ ውቅያኖስ ዳርቻ ኢኳቶሪያል ጊኒ ላይ ልትመሰርት ስላሰበችው የጦር ሰፈር ጠቅሰው ይህንን ከአፍሪካዊቱ ሀገር መሪዎች ጋር እየተነጋገርንበት ነን ብለዋል። የኢኳቶሪያል ጊኒ መሪዎች ጉዳዩን ማስተባበላቸውን ጀነራሉ ገልጸው ዩናይትድ ስቴትስ ግን ከኛ ወይም ከቻይና ምረጡ የሚል አቋም የላትም ብለዋል።
The leaders there emphatically deny that they plan to have a Chinese base.
መሪዎቹ የቻይናን ጦር ሰፈር በአገራቸው የማስፈር እቅድ እንደሌላቸው አበክረው በመግለጽ አስተባብለዋል። ስለዚህ ላውኑ ቃላቸውን አምነን እንቀበላለን። የሚያደርጉትን ግን እናያለን። ምን ያደረጉ እንደሆነ በጥንቃቄ እንከታተላለን። ከኛና ከምዕራቡ ወይም ከቻይና አንዳችንን እንዲመርጡ ልንነግራቸው አንሞክርም። ያ እነሱ መወሰን ያለባቸው ምርጫ አይደለም። የኛ ስጋት የኛ ደህንነት ስጋት ምን እንደሆነ ብቻ ማወቅና ዋጋ መስጠት ይኖርባቸዋል። በተረፈ ከቻይና ጋር ወታደራዊም ቢሆን ግንኙነት ሊመሰርቱ ይችላሉ። ይሁን እንጂ ግንኙነታቸው የጦር ሰፈር እስከ መስጠት ከሄደ እኛን ያሳስበናል።
ጀነራል ታውንሰንድ አያይዘው ለቻይና ባገኘችበት ቦታ ወታደራዊ የጦር ሰፈር መመስረት የረጅም ጊዜ ስትራቴጂዋ መሆኑን ገልጸው በአፍሪካ በሆነ ወቅት በታንዛኒያ የጦር ሰፈር ለማቋቋም ሙከራ ማድረጓን አስታውሰዋል። በታንዛኒያ የመንግስት ለውጥ በመምጣቱ ያቅድ መዘግየቱንም ነው ያነሱት። ቻይና ታንዛኒያ ውስጥ የጦር ሰፈር ቢኖራት ያ ለአፍሪካ ጥሩ አይሆንም ብለዋል አያይዘው። በሞዛምቢክም በሆነ ደሴት ላይና ጋቦን አካባቢም ሙከራ ማድረጓን ገልጸዋል። የአትላንቲክ ውቅያኖስን ዳርቻ የመቆጣጠር ፍላጎት ያላት መሆኑን ነው የገለጹት። በሶማሊያም የጦር ሰፈር ለማቋቋም ሐሳብ ያላት ስለመሆኑም የተጠየቁት ጀነራሉ እንደሚከተለው መልሰዋል።
So there are conversations with the Chinese and the Somalis that happen regularly. We'll just have to see.
ቻይናና ሶማሌዎች መካከል ያለው ንግግር በየጊዜው የሚካሄድ ነው። ብዙ ነገሮችን ይነጋገራሉ። ስለ ጦር ሰፈርም ተነጋግረዋል። እንግዲህ ሶማሌዎቹ ለኛ የሚሉን እናንተ ወዳጆቻችን ናችሁ ነው። ከቻይና ጋር ወዳጆች መሆን አንችልም ነው። ስለዚህ እሱን አሁን ለጊዜው እንደዚያው ብንተወው ይሻላል።
አልሸባብ በአፍሪካ ትልቁ ስጋት መሆኑን ገልጸው በሶማሊያ ያለው የዩናይትድ ስቴትስ እንቅስቃሴ አልሸባብን ስጋት እንዳይሆን ወታደራዊ እንቅስቃሴውን ከማድከም የዘለለ ተልእኮ የሌለው መሆኑን ነው ጀነራሉ የተናገሩት። ይሁን እንጂ ለረጅም ጊዜ እዚያ በመቆየት የሚንቀሳቀስ ሳይሆን እንደየሁኔታው እየገባ እየወጣ የሚደረግ እንቅስቃሴ በመሆኑ ውጤቱ የተፈለገውን ያህል አለመሆኑንና ሁሌም እንደ አዲስ አንድ ብሎ መጀመርን የሚጠይቅ እንደሆነ ተናግረዋል። ለሶማሊያ የተመደበው ኃይልም ሆነ አቅም እጅግ አነስተኛ መሆኑንም ጀነራሉ ጠቅሰዋል። ባለፈው ታህሳስ በኢትዮጵያ በተነሳው ግጭት የትግራይ ኃይሎች ወደ አዲስ አበባ ሲያመሩ በአዲስ አበባ የሚገኙ የአሜሪካ ኤምባሲ ሰራተኞችን ለማውጣት አስፈላጊውን ዝግጅት ለማድረግ ታስቦ እንደነበረም ገልጸዋል። ይሁን እንጂ የኢትዮጵያ መንግስት ኃይሉን አሰባስቦ የትግራይ ኃይሎችን ወደ ነበሩበት የመለሳቸው መሆኑንም ገልጸው ነገሮች አሁን ያሉት በዚያ ሁኔታ ላይ መሆኑን ተናግረዋል።
ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገ ጉባኤን ተንተርሶ ወደ ተጠናቀረ ዘገባ እንወሰዳችሁ። ምሁራኑ ለሀገራዊ ምክክሩ ፋይዳ አላቸው በተባሉ የተለያዩ ርዕሰ ጉዳዮች ላይ ያተኮሩ ጥናታዊ ጽሑፎቻቸውን በዙም አማካኝነት ያቀረቡበትን ይህን ጉባኤ በጋራ ያዘጋጁት የኢትዮጵያ ምሁራን ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናት ተቋም ናቸው። የጉባኤው ዋና ተናጋሪ የቀድሞው የብሔረሰቦች ጥናት ተቋም ኃላፊ ዶክተር ያህይራድ ቅጣው ከቀደመው ጥናት የተቀሰሙ ልምዶችን አስመልክቶ ለአገራዊው ምክክር ይረዳል በሚል ያቀረቡትን ጥናታዊ ጽሑፍና የጉባኤውን ዓላማና ግብ አስመልክቶ በአዘጋጆቹ የቀረበውን ባለፈው ረቡዕ በመጀመሪያው ክፍል ዝግጅት አሰምተናችሁ ነበር። ለምሽቱም በዋሽንግተኑ የስሚትሶኒያን ኢንስቲትዩት ረዳት የጥናት ባለሙያ ሆነው በማገልገል ላይ በሚገኙት የቀድሞ የአርኪኦሎጂ ጥናት ባለሙያ በዶክተር ዮሐንስ ዘለቀ አስተናጋጅነት የቀረቡትን 3 ጥናታዊ ጽሑፎችን የሚመለከተውን ቅንብር ለምሽቱ እናስደምጣችኋለን። ጉባኤውን የተከታተለው አሉላ ከበደ ነው። ሁለተኛውን ክፍል እንደሚከተለው ያቀርበዋል።
እርቀ ሰላም በኢትዮጵያ ታሪካዊ እይታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት ዶክተር ሐሰን አህመድ የአዲስ አበባ ዩኒቨርሲቲው የውጭ ግንኙነት መምሪያ ኃላፊ ናቸው። ቀደም ሲል የኢትዮጵያ ጥናት ኢንስቲትዩት ዲሬክተር በመሆንም አገልግለዋል። ያለንበት ሁኔታ ምርጫ አይሰጠንም በሚል ጀምሩ የግዛቶች ድንበር አንዳችም የወሰን አካላዊ ምልክት የሌለበትን ካርታ በማሳየት የነበረውንና የተከተሉትን ማስረዳት ያዙ።
ይህንን ካርታ ካያችሁ ይህ መካከለኛው ዘመን ነው እና ይሄ መካከለኛ ዘመን ጉዳይ ይሄን ይመስላል። ስታዩ ክፍለ ሀገር የለ፣ ክልል የለ፣ ተዘርግቷል። የተፈጥሮ መስህቦች ወንዞቹ፣ ሸለቆቹ ናቸው እንጂ ሌላ ነገር አይታይም። ይሄ እንግዲህ በኢትዮጵያም በአፍሪካም ደረጃ ስቴትለስ ሶሳይቲ ወይም ደግሞ ማህበረሰባዊ ጥንቅሩ ባህልና የሀገራዊ እሴትን ይዞ የመጣ ጉዳይ መሆኑን ይገልጻል። ግን ቢሆንም በተፈጥሮ አንዳንድ ነገር የለም ማለት አይቻልም። በዚሁ ፕላትፎርም ላይ ነው እንግዲህ የተለያዩ ስሞችን የምታየው። አሁን አንዳንዱ ስም የለም እዚህ ካርታ ላይ። አሁን እኛ ስለ ቤጃ ብናወራ ጥሩ፣ ነገር ግን ስለ ማሪያ ብናወራ ጥሩ። ሌሎች እኛ የማናቃቸው ስንትና ስንት በታሪካችን ውስጥ የታመቁ ቀደም ብሎ የነበሩ መልክዓ ምድራዊ አቀማመጦችን ማየት ይቻላል። በዚህ መልክዓ ምድር ላይ ነው እንግዲህ መካከለኛው ዘመን ኢትዮጵያ፣ 19ኛው ክፍለ ዘመን ኢትዮጵያ እያልን የምንሄደው ማለት ነው። ዋና ቁም ነገሩ በዚህ ላይ እኛ የምናየው መልክዓ ምድር ላይ የህዝብ አሰፋፈር ነበር፣ የህዝብ ፍርሰት ነበር፣ የህዝብ እንቅስቃሴ ነበር፣ የህዝቦች መስተጋብር ነበር የሚለውን ለማስጨበጥ ፈልጌ ነው።
በጊዜው የነበረውን የግዛት መስፋፋትና የሚደረሱ ስምምነቶች በአካባቢ ብቻ ያልተገደቡና በዓለም አቀፍ ደረጃም ተመሳሳይ መሆኑን አወሱ። አያይዘውም እንደ ግጭቶቹ ሁሉ የእርቅና ስምምነት ታሪክ መኖሩን እምቅ ያሉት ልምድ በበርካታ ኢትዮጵያ ባህሎች ውስጥ ያለ፣ አሁንም ዘላቂ ሰላም የሚፈለግበት ጎዳና ነው ብለውታል። ይሁን እንጂ ኢትዮጵያ እያላት ያልተጠቀመችበት ያሉትን ጊዜው ከጠየቀው የሰላም ፍላጎት ጋርም አዛምደውታል።
ምንድን ነው እዚህ ውስጥ ማየት የምፈልገው በእውነቱ መልታይ ካልቸራል ኢትዮጵያ ውስጥ ኢትዮጵያ አልተጠቀመችበትም። እዚህ ላይ የምጨምረው ነገር አለ። አሁን ደግሞ ተፈለገ ከተፈለገ ዋናተኛ ሁሉ እየዋኘ መፈለግ አለበት። ከባህር ውስጥም ተሰመጠ ወደ አየር ውስጥ ከተነነ መፈለግ አለበት። መፈለጊያው ዘዴ ጥናትና ምርምር ነው። በዛ ላይ የተደገፈ ከሆነ ደግሞ እጅግ በጣም ጥሩ ይሆናል የሚለውን ሀሳብ ብንጨብጥልህ፣ ይሄ የግጭት ትርክት ይሄ ደግሞ በባህል እና በብሔረሰባዊ ጉዳዮች በማህበረሰባዊ ግንኙነቶች ላይ ያሉት ብዥታዎች ኮንፊውዥን፣ ይህ ሁሉ ለማጥራት እንደው አንድን ነገር ይዘን ይሄ ነው መፍትሄው ከማለት የፈረንሳዮቹን ትረት መውሰድ፣ ትሄዳለህ ተርጉሜው ነው አንድ ቦታ ላይ ይዘጋል መንገዱ፣ ትልቅ ግንብ አለ ወይ መንገድህን ቀይር፣ መንገድ ስንቀይር ወደምንሄደው ቦታ እንሄዳለን ማለት ነው። በዚህ የተነሳ የሚደረጉ ነገሮች አሉ። የተለያዩ ችሎታዎች፣ ቅሬታዎች ሁሉ ነው የኔ ፓወርፖይንት የሚያወራው እና የተለያዩ ታሪካዊ ጭቅጭቆች ሲታወቁም ሳይታወቁ እየተደራረቡ አንዱ በአንዱ ላይ እየተከማቸ እዚህ ደረጃ ትልቁ ጡዘት ውስጥ የገባበት የ21ኛ ክፍለ ዘመን ደረሰ። ታወቁም ሳይታወቁ እየተደራረቡ አንዱ በአንዱ ላይ እየተከማቸ እዚህ ደረጃ ትልቁ ጡዘት ውስጥ የገባበት የ21ኛ ክፍለ ዘመን ደረሰ። ከመካከለኛው ክፍለ ዘመን እስካሁን ስንሮጥ በወፍ በረዶ ይሄንን ይመስላል የሚለውን ነገር ነው ለማስቀመጥ የፈለኩት። እሳቸውም እንደተናገሩት በእውነቱ እንደምን አለ ጊዜ ኖሮ ሁሉ አሳታፊ በሆነ መንገድ በተጨቃጨቀ የጭቅጭቁ ማግስት ደግሞ ልክ ተጣፎ እንደሚቆረጥ ማር ከላም እንደሚታለ ወተት ፈጣሪ እንደሚሰጠው ዝናብ መፍትሄው ይመጣ የሚለው ነው የኛ ጥረት። በዚህ ሂደት ውስጥ በኢትዮጵያ ውስጥ መድረኩን ለፕላትፎርም
በኢትዮጵያ ጥናትና ምርምር ተቋም ስራቸው አገር በቀሉን ባህላዊ የእርቅ ስርዓቶች በተለያዩ የኢትዮጵያ አካባቢዎች ተዘዋውረው ያጠኗቸውን ዋቢ አድርገው የተነተኑት ዶክተር አህመድ ይሄ ሁሉ እያለን ግን ምን አንዳንቀር ብለዋል።
የተቸገርነው እያወቅ ባንሳሳት ከተሳሳትም ደግሞ አውቀን እንታረም የሚለዋ ጎዳና ጠቧል እና ብያጋግን አለ ያንን አጎልብትን ብንሄድ እጅግ ደስ ይላለን ወደሚለው ያስገኛል። እንደዚሁ አናሳነው በአፋር እንደዚሁ መስክ እንሰራለን ለሱልጣን አለምድር አገር እና የአሁኑ የአፋር ህዝብ የተሰማራበት እና የሰፈረበትን የኖረ ሁኔታ በአሸዋው በሙቀቱ ሳንፈራ አይተናል። ወንድሞቻችንን አይተናል። እነሱም የተረዱት ተረት ኃላፊነቱን ለኢትዮጵያ ነው የሚሰጡት። አሁን በህይወት የሌሉት የተከበሩ ብዙ የአፋር ሽማግሌዎች እኔ ካነጋገርኳቸው ውስጥ ቺሃንዶ የሚባሉ ሰው እና ባለምራስ አሊም ወረዶ የሚባሉ እና ራሳቸው ሱልጣን አልሚራ እድሉ ለግንቼ ኢትዮጵያን በምሳሌ እንውሰዳት። እንዴት እንውሰድ? እንደው እኛ ጋ ፍየማ 5-6 ነው ትወልዳለች ግልገል ያለው ግን አንድ ጦት ነው። እንዴት አድርጋ ጦቶቿን ለነዚህ ለመንታ መንታዎች እንዴት እንደምታደርስ የምታውቀው ራሳ ፍየማ ናት ይላል። ወደ ኢትዮጵያ ብናመጣ ሀገራችን የኛ ናት። ከሀገራችን እንማር። የሀገራችንን ብዛነት እና ክብ ችግሮቻችንን በጋራ እንየው የሚለው ጋር ጎመሱ አፋሩ ጋር ማለት ነው። መዳር ይታል ስርዓታችን ሄራ ደግሞ ወደ ሶማሌ ይወስደኛል። እጅግ ይመሳሰላል ብሩሽት ነገር ህዝብ ስለሆነ ማለት ነው። ወደ ስዳማ ወደ ወላይታም እጅግ በጣም ደስ የሚሉ የእርቅ ስነስርዓቶችን ተከታትለን አይተናል። አረካ አካባቢ ህንቦ አካባቢ እንዲሁ ነገር አይተና እና እጅግ ደስ የሚሉ ነገር አሉ ለማለት ፈልጌ ነው።
ኢትዮጵያ አሁን ላለችበት ሁኔታ መውጫ መንገዱ ሀገራዊ ምክክር፣ ውስጣችንን መመርመር ሲሉም የመደማመጥን አስፈላጊነት ጠቅሰው ነገን በጋራ ብናስብ ይሰምራል ብለዋል። ለህግ የበላይነት የሚሰጥ ክብር የሁሉ መሰረትና ቀዳሚው መሆኑን ያስረዱበትን ደግሞ እንዲህ ነበር የገለጹት። የህግ የበላይነትን ክብር ለአገር፣ ለህዝብ፣ ለታላላቆች፣ ለጎረቤቶች፣ በጠቅላላውም ለሰው ልጅ ሁሉ ከሰጠን አሉ ዶክተር ሐሰን ታሪክ የሰጠን ካሉት ካርታ ውስጥ አንጠፋም ሲሉ ሐሳባቸውን ቋጭተዋል። የህዝቦች ግንኙነት በተለያዩ ጊዜያት ውስጥ ከነበረው ገጽታ አንጻር የተመለከቱት ደግሞ ቀጣዩ የጉባኤው ተናጋሪ የአዲስ አበባ ዩኒቨርሲቲው የኢትኖግራፊና የፖለቲካ ሳይንስ መምህር ዶክተር ዘላለም ተፈራ ናቸው። የኢትዮጵያ ህዝብ ግንኙነት የተወሳሰበና ተለዋዋጭ ሆኖ ዛሬ ብቻ ሳይሆን ከጥንት አንስቶ ነው። ጥናቶች እንደሚያሳዩትም የዚህ ምንጩ ኢትዮጵያ የብዝሃ ብሔረሰቦች መናኸሪያ፣ የብዝሃ ባህሎች መገናኛና እንዲሁም ከብዝሃ ታሪኮች፣ ቋንቋዎችና ወጎች ባለቤትነቷ በተጨማሪ ተለዋዋጭ ያሏቸው ፍላጎቶች በመኖራቸው ነው ይላሉ።
ስለዚህ እንግዲህ ብዝሃ ፍላጎቶች ከፍተኛ የሆነ ግንኙነትን፣ ከፍተኛ የሆነ መቃቃርን የፈጠሩ ታሪካዊ ክስተቶች ናቸው ብዬ አምናለሁ። እነኚህ ፍላጎቶች በተለይም የኢኮኖሚያዊ ፍላጎቶች ማህበረሰብን በተለያየ ጊዜ ለሚጠቁና ለሚምላሉ እንዲሁም ለሚገነቡና ለሚፈረካከሱ ግንኙነቶች ሲዳርጉ ቆይተዋል። ይህ በየጊዜው የሚዋዥቅ ግንኙነት ታሪካዊ በሆኑ ሁለት ዋና ዋና የህዝቦች እንቅስቃሴ ዙሪያ ብቃኝ ለዛሬው ተቃርኖዎቻችን፣ ትርክቶቻችን መነሻ ይሆናል ብዬ ስለማስብ በኢትዮጵያ ታሪክ ውስጥ ጉልህ የሆነ ቦታ የነበራቸው ሁለት ዋና ዋና የህዝቦች እንቅስቃሴዎችና አንዳንድ ጊዜ ፍልሰቶች ይሏቸዋል፣ አንዳንድ ጊዜ እንቅስቃሴዎች ይሏቸዋል። በየኮንቴክስቱ መረዳት ይቻላል። ነገር ግን የህዝቦች እንቅስቃሴ ብዬ ልውሰዳቸው።
የተለያዩ ማህበረሰቦች እንቅስቃሴ በጊዜ ውስጥ የተወውን አሻራ በተለይ ታላላቅ ያሏቸውን የሁለት ማህበረሰቦችን እንቅስቃሴ ጎላ አድርገው በማሳየት አገሪቱ ካሁን ቀደም ለነበራትና ላለፈችባቸውም እንዲሁም ዛሬ ላሏት ገጽታዎች መንስኤ ያሉትን ደግሞ እንዲህ አስረድተዋል።
እነኚህ ሁለቱ ታላላቅ የህዝቦች እንቅስቃሴዎች ማህበረሰባችንን ከሰሜን ወደ ደቡብ ከደቡብ ወደ ሰሜን በማገናኘት ያጋመዱ ግንኙነቶቻቸውን መልክ ያስያዙ በዛው መጠን ደግሞ ያጣሉና ያጋደሉ ሲሆኑ ታሪካዊ ቁርሾችን በመፍጠር ለዛሬዎቹ ትርክቶቻችን መሰረት በመሆን ሲያቧድኑንና ሲያለያዩን ይታያሉ። ከሁለቱ ተላላቂ ህዝቦች እንቅስቃሴዎች ሌሎች እንቅስቃሴዎች ነበሩ። ብዙ ነገሮች ነበሩ በኢትዮጵያ ውስጥ። ኢትዮጵያ ባይ ዘ ዌይ የህዝቦች እንቅስቃሴ ውጤት ነች እንጂ የአንድ ማህበረሰብ አንድ ቦታ ረክቶ የመኖር ውጤት አይደለችም።
በተለይ በተጠያቂነት አስፈላጊነት ላይ ያተኮረው ፕሮፌሰር ሚንጋ ነጋሽ ያቀረቡትና ከምሁራኑ መድረክ የቦርዶ አባላት አንዱ ከአንጋፋው ምጣኔ ሀብት ባለሙያ ከፕሮፌሰር ኤሜሪተስ ሰይድ ሐሰን ጋር በጋራ የጻፉት ሰፋ ያለ ጥናታዊ ጽሑፍ የመጨረሻው ነው። ምናልባትም በዚህን መስሉ አይነቱ የተለየና ከሁሉም አቅጣጫ በፈተናዎች የታጠረ ሁኔታ እንዲሁም ለጊዜው ፈተናና ለሚታዩት መከራዎች አንዳች ተስፋ ፈንጣቂ ሙከራ ይሆን ዘንድ ለታሰበው አገራዊ ምክክር ተአማኒነትና ስኬት በአንድ ወገን፣ መለስ ብሎም ቀደም ባሉት ዓመታት የአገሪቱን ምጣኔ ሀብት ተቆጣጥረው ነበር ያሏቸውንና የግልም የመንግስትም ያልነበሩ ግዙፍ የንግድ ድርጅቶች ሚና ይመዝናል። በተጨማሪም አሁን በስልጣን ላይ ያለውን መንግስት ልዩ ልዩ አስተዳደራዊ ተቋማትና አሰራሮች ከዚሁ ከተጠያቂነት አንጻር ይፈትሻል። በየደረጃው ሊኖር ይገባል ያለውን የተጠያቂነት መረጋገጥ አስፈላጊነት አጽንኦት ሰጥቶም ይተነትናል። ሁለቱ የጉባኤው አዘጋጆች የኢትዮጵያ ምሁራንና ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናት ተቋም የፊታችን ቅዳሜ የሚያስተናግዱትን ተከታይ ጉባኤ ጨምሮ ከጥናት ጽሑፎቹ አቅራቢዎች ከፊሉን ጋብዘን በምናደርገው ውይይት በዝርዝር እንመለከተዋለን። በመጨረሻም ቅድም በቀጠሮ ያቆየነውን የዕለቱን ዋና ተናጋሪ የአንጋፋውን ምሁር የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊ ዶክተር ያየሄራድ ቅጣው ያቀረቡትን የመደምደሚያ ምክረ ሐሳብ እንስማ።
አንደኛ ዓላማው ምን መሆን አለበት እንዲሁም በሁለቱ በዚህ ላይ ስምምነት ያለ ስለሚመስለኝ በድፍረት መናገር እችላለሁ። በብሔረሰቡ ጥናት ኢንስቲትዩት እንደደረሱበት በአንድነት ብዝሃነትን ማስተናገድ መቻል፣ ይህንን የሚያመቻት ሁኔታ መፍጠር። ስለዚህም ብዝሃነትን ማወቅ አለብን። ብዝሃነት ለአንድነት በሚያደርገው አስተዋጽኦ ምክንያት የበለጠ አንድነትን የሚጠናክርበትን መፍጠር። ይህ እንግዲህ የመናገር ቀላሉ ሲይዙት ለተቀማጭ ሰማይ ቅርቡ እንደሚባለው አይነት ሊሆንብን ይችላል። እንዴት ይደረግ? ይሄ ነገር እንዴት ነው መደረግ? የታሰበው አኳን ሰፊ የሆኑ ውይይት መድረኮች ተሳታፊነትን የማያራምዱ መደረግ ይኖርበታል እና እነዚህ ደግሞ በጣም የተለመዱ ደጋሞ እንደሚባለውም አገር በቀለውም ባህላዊ የሆኑ እንትኖቻችንን መጠቀም ይቻላል። በተቻለ መጠን በተወሰኑ አንኳር በሚባሉ ጉዳዮች ላይ ውይይቱ እንዲያተኩር ለማድረግ መሞከር። ይሄ ማለት በተሳታፊ የሆነ አኳን እዚያው ቅላዩ ረገው በሚል አይነት ሳይሆን ተሳታፊነት ባለው አኳኋን ምርጫዎችን አካሄድን ሶስቱ ላይ ማድረግ መቻል መሞክር ያስፈልጋል። ሌላው ደግሞ ጽንፈኞችና ጉልቤዎች ውይይቱን እንዳይቀርፉት ጥንቃቄ ማድረግ። ቅድም እንዳልኩት ዘመኑ የቴክኖሎጂ ነው። አክቲቪስት ወዘተርፈ ተብሎ ብዙ ቶች አሉ። ብዙ ችግር ያለበት ህብረተሰብ ስለሆነ የተወሰኑ የችግሮች እንትኖቹን አንስቶ በማጽሁፍ ምክክሩ ወደማይሆን መስመር ለማስወስድ ሙከራ እንደሚደረግ የታወቀ ስለሆነ ከውስጥም ከውጭ የታወቀ ስለሆነ ለዚህ ጥንቃቄ ማድረግ ያስፈልጋል። ሌላው እንዴት አድርገው ከመንግስት ጋር ያላቸውን ግንኙነት ስለ ኮሚሽኑ በማወራ ማስተናገድ እንደሚችሉ በጥንቃቄ ማየት ያስፈልጋል። ከመንግስት ውስጥ እንኳን በኢትዮጵያና በሌላውም ሀገር ብዙ ነገሮች መስራት አስብላል ጥርጥር ነው። ነገር ግን የመንግስት ድጋፍ እንደሚያስፈልግ የታወቀ ሆኖ በነፃነት ግን ውይይቶቹ እንዲሄዱ አጀንዳዎቹን የሚወስኑት ህብረተሰቡ ውስጥ በሚደረግ ውይይት እንዲሆን ለማረጋገጥ እንግዲህ ይሄ በሁለት ባለፉት ጥቂት ወራት ባየነው በጣም ብዙ ነገሮች ተስፋ የሚሰጡ አይተናል። ለምሳሌ የምርጫ ኮሚሽን የመሰለ ወይም የሰብአዊ መብቶች ኮሚሽን የመሰለ አንጻራዊ መሆን አኳን ነፃ በሆነ ሁኔታ መንቀሳቀስ የሚቻልበት ነው ሊኖር እንደሚችል ኃላፊነቱ የኮሚሽኑ ብቻ ሳይሆን መንግስት ይህን ነጻ በሆነ አንጻራዊ ነጻ በሆነ አኳኋን የሚሰራበትን ሁኔታዎች ማመቻቸት መቻል አለበት። እዚህ ላይ ለመጨረሻ የጻፍኩት ነበር፣ ገፋ ገፋ አድርገው ውጠው አቀበቱን ወደ ያሰበው ነገር አይደርስም ብለቱን። በጣም ከባድ የሆነ ጥያቄና ከባድ የሆነ ሂደት ውስጥ እንደምንገባ ያውቅ ነው። ግን ኢትዮጵያ ያለ ምክንያት ቅድም እንዳልኩት ያለ ምክንያት እስከዛሬ ነው። እኛ ገባን አልገባን ገብቶ በሚገባ ተርጉመን የሚሸጋገር እናደርገዋለን የሚለው ሁልጊዜም ጥያቄ ውስጥ መግባት ያለበት ቢሆንም ያለ ምክንያት ትልቅ እንትን ስላለን የምንወጣው ይመስለኛል። አመሰግናለሁ።
ከሶስት ሰዓታት በላይ በዘለቀው የዙም ጉባኤ ከተነሱት ሀሳቦች ዋና ዋና ያልናቸውንና የጉባኤውን አበይት ጭብጦች ነበር ሰብሰብ አድርገን ባጭሩ ያሰማናችሁ። በቅርቡ ሊካሄድ ለታቀደው አገራዊ ምክክር ፋይዳ ይኖራቸዋል በሚል በተመረጡት አበይት ርዕሶች ላይ የሚቀርቡትን ሌሎች ጥናታዊ ጽሑፎች ተከታትለን ከጥናቱ አቅራቢዎች ጋር ከምናደርገው ውይይት ጋር እንመለሳለን። ከዋሽንግተን ዲሲ ለተጠናቀረው ዘገባ አሉላ ከበደ ነኝ። መልካም ምሽት።
የተከበራችሁ አድማጮች፣ ለምሽቱ አሰናዳናቸው ዝግጅቶች ተጠናቀቁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።